ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ማንኛቸውም ጊዜ በኢትዮጵያ ተስፋ ቆርጠው ርድ ሊሰጣቸው በጣም ለዲሞክራሲን ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች። ይህም ነበረ
በተድር ኑሩ ጀርሚ ሜሞርስ የተባለ መጽሐፍ ጽፈዋል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ይባል ይችላል። ጠቅላላ የኢትዮጵያን ታሪክ ያልደረሱበት እሳቸው ያላለፉበት ያልተሳተፉበት ነገር የለም። ለማንኛውም ኢትዮጵያዊ ትልቅ ትምህርት የሚሆን መጽሐፍ ጽፈዋል።
በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር ምሩ ዘለቀን ሕይወትና ሥራ ለመዘከር ከተሰናዳ ቅንብር የተወሰደ ነው።
የቀደሙት ልጃቸው ወይዘሮ አደይ እምሩ ናቸው። እሳቸውን ተከትሎ የተሰሙት ደግሞ የረጅም ጊዜ ወዳጃቸው ዶክተር ምስማኩ አስራት ናቸው። አብረውን ያመሻሉ።
በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ዋሽንግተን ዲሲን ጨምሮ በሶስት የዩናይትድ ስቴትስ ከተሞች በየዓመቱ ጥቅምት 6 ቀን በስሙ የተሰየመለት ኢትዮጵያዊ አትሌት
እውቁን የኦሊምፒክ ጀግና አትሌት ቀነኒሳ በቀለን ከሥነ ሥርዓቱ በኋላ ወደ ስቱዲዮ ጋብዘን ያደረግነውን ቆይታ ጨምሮ
በቀደመው የራዲዮ መጽሔት በስርጭት ወቅት በገጠመ የቴክኒክ እክል ሳቢያ አያሌ አድማጮቻችን መከታተል ሳትችሉ የቀራችኋቸውን እነኚህን ዝግጅቶችና
የአዲስ አበባው የፕሮግራሙ ተባባሪ ንጉሴ አክሊሉ ከ40 ዓመታት በላይ በብዕር ስማቸው ብቻ ከሚታወቁ አንድ ጸሐፊ ጋር ያደረገውን ምልልስ ያካተተ ቅንብር ነው።
እሁድ ህዳር 4 2015 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው ሰዓቱ።
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። የኮንጎ ዲሞክራቲክ ሪፐብሊክ ጦር M23 ከተባሉት ታማጽያን ጋር በምስራቅ የአገሪቱ ክፍል ካለችው ጎማ ከተማ በስተሰሜን ዛሬ እሁድ መጋጨታቸውን ባለስልጣናት አስታውቀዋል። የኮንጎ ሰራዊት የM23 ታማጽያንን ከጎማ 20 ኪሎ ሜትር ርቀት ላይ በሚገኝና መዋሮ በተባለ አካባቢ ገጥመው እንደነበር ስማቸው እንዳይጠቀስ የፈለጉ ወታደራዊ ባለስልጣናት አስታውቀዋል። በአብዛኛው ከቱትሲ ጎሳ የተዋቀረው M23 ሰሞኑን ኮንጎ ውስጥ በከፈተው ጥቃት ሰፊ ግዛቶችን ተቆጣጥሯል ተብሏል። አማጽያኑ ትናንት ቅዳሜ ባወጡት መግለጫ የኮንጎ ጦር ጭካኔ የተሞላበት የአየር ድብደባ ሰዎች በብዛት በሚኖሩባቸው አካባቢዎች አድርጎ 15 ሲቪሎችን ገድሏል ሲሉ ወንጅለዋል። የኤኤፍፒ ዘገባ ግን የሟቾቹን ቁጥር በገለልተኛ ወገን ማረጋገጥ እንዳልቻለ ጠቅሷል። ግጭቱ የተከሰተው የምስራቅ አፍሪካ ማህበረሰብ በተሰኘውና 7 ሀገራት በአባልነት በሚገኙበት ወታደራዊ ልዑክ ውስጥ የሚሳተፈው የኬንያ ሰራዊት ኮንጎ በገባ በማግስቱ ነው ተብሏል። በኮንጎ ምስራቃዊ ክፍል 120 የሚሆኑ ታጣቂ ቡድኖች ይገኛሉ። M23 በእንደ አውሮፓን አቆጣጠር 2012 ጎማን ለጥቂት ጊዜያት ተቆጣጥሮ የቆየ ቢሆንም ብዙም ሳይቆይ እንዲለቅ ተገዷል። የM23 እንደገና ማንሰራራት በኮንጎና አማጽያኑን ይረዳሉ ስትል በምትከሳት ሩዋንዳ መካከል ቅራኔ ፈጥሯል። ኪጋሊ ውንጀላውን ብታስተባብልም በተባበሩት መንግስታት ድርጅት የተዘጋጀ ነገር ግን ለህትመት ያልበቃ ሪፖርት ሩዋንዳን ተጠያቂ እንዳደረገና የተባለውንም ሰነድ መመልከቱን ኤኤፍፒ በሪፖርቱ አመልክቷል። በአሜሪካ የፕሬዝዳንታዊ አጋማሽ ዘመን የምርጫ ፉክክር የዲሞክራቲክ ፓርቲ የህግ መወሰኛ ምክር ቤቱን መቆጣጠሩ ታውቋል። ትናንት ቅዳሜ ማምሻውን በኔቫዳ ግዛት የዲሞክራቲክ ፓርቲ ወኪሏ ሴናተር ካትሪን ኮርቴዝ ማስቶ ድል ሲቀናቸው ፓርቲው 50 መቀመጫ በመወሰኛ ምክር ቤቱ ማግኘቱን አረጋግጧል። ሪፐብሊካኖቹ 49 አግኝተዋል። ሰዎች በብዛት ወጥተው በመመረጣቸው አልተገረምኩም፣ በጣም ደስተኛ ነኝ ብለዋል ለስብሰባ ካምቦዲያ የሚገኙት ዲሞክራቲኩ ፕሬዚደንት ጆ ባይደን ዜናውን እንደሰሙ። በኔቫዳና በአሪዞና ድል የቀናቸው ዲሞክራቶች 50 መቀመጫ እንደያዙ አሶሲየትድ ፕሬስ ቀዳሚ ማምሻውን ዜናውን አብስሯል። አሁን ያለየለት የጆርጂያው ምርጫ ሲሆን ሪፐብሊካኑ ቢያሸንፉትና 50 እኩል መቀመጫ ቢኖራቸው እንኳ ዲሞክራቲኳ ምክትል ፕሬዝዳንት ካማላ ሃሪስ የሕግ መወሰኛው ምክር ቤት ፕሬዝዳንትም በመሆናቸው አንድ ገላግሌ ድምጽ ስለሚኖራቸው ምክር ቤቱን ይቆጣጣራሉ። አድማጮች፣ ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእንግሊዝ መከላከያ ሚኒስቴር በዩክሬን ላይ በሚያወጣው ዕለታዊ የወታደራዊ መረጃ መግለጫ ላይ ዛሬ እንዳስታወቀው ከሚቀጥለው ዓመት መስከረም ወር ጀምሮ በሩሲያ ወታደራዊ ስልጠና በትምህርት ቤቶች ተመልሶ እንደሚሰጥ የአገሪቱ የትምህርት ሚኒስትር ተናግረዋል። ከስልጠናው ውስጥ የኬሚካልና የኒውክሌር ጥቃት ቢፈጸም ስለሚኖር ጥንቃቄ፣ የመጀመሪያ እርዳታና ስለ ካላሽንኮቭ ጠመንጃ አጠቃቀም ይገኙበታል። ሪፖርቱ እንዳለው ሩሲያ በአሁኑ ወቅት የሥርዓተ ትምህርቱን በማርቀቅ ላይ ስትሆን በዓመቱ መጨረሻ ተጠናቆ የማጽደቅ ሂደቱ ይጀመራል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ትናንት በምሽታዊ የቪዲዮ መልእክታቸው በኬርሶን ሰራዊታቸው የተቀዳጀውን ድል አድንቀዋል። ሰራዊታቸው በኬርሶን ክልል 60 አካባቢዎችን እንዳስለቀቀ ተናግረዋል። ዜሌንስኪ ከምስራች ዜናው ጋር ማስጠንቀቂያ ማክለዋል። በኬርሶን ያሉ ሰዎች ደስታ ላይ ቢሆኑም በዶንስክ ግን በየቀኑ ዘግናኝ ውጊያ እየተደረገ ነው ብለዋል። እዛ ያለው ሁኔታ ገሃነም ነው ሲሉ ተደምጠዋል። በመጨረሻም አድማጮች፣ በኢስታንቡል ቱርክ ሰዎች በብዛት በሚያዘወትሩት አውራ ጎዳና ላይ በደረሰ ፍንዳታ 4 ሰዎች ሲሞቱ 38 ደግሞ ቆስለዋል። የፍንዳታው ምክንያት ወዲያውኑ አልታወቀም። አሶሲየትድ ፕሬስ የቱርክ መንግስታዊ የዜና ወኪል የሆነውን አናዶሉን ጠቅሶ እንደዘገበው 4 አቃቢያን ሕጎች ፍንዳታውን እንዲመረምሩ ተመድበዋል። በመረጃ መረብ የተለቀቀና የፍንዳታው መሆኑ የተነገረ ቪዲዮ ከከባድ ፍንዳታ ጋር እሳት ሲቀጣጠልና ሰዎች ራሳቸውን ለማዳን ሲራኮቱ አሳይቷል። የቱርክ የመገናኛ ብዙሃን ጠባቂ የተባለው ተቋም ፍንዳታውን በተመለከተ ጊዜያዊ እገዳ በመጣሉ ማሰራጫ ጣቢያዎች የፍንዳታውንም ሆነ ከፍንዳታው በኋላ ያሉ ሁኔታዎችን በቴሌቪዥን እንዳያሳዩ ተከልክለዋል። የኢስታንቡሉ አገረ ገዢ አሊ የርሊካይ የሟቾችንና የተጎጂዎችን ቁጥር በተመለከተ በትዊተራቸው አስታውቀዋል። አድማጮች፣ ለእሁድ ምሽት የያዝነው ዜና በዚሁ ተፈጽሟል። እስከ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ህዳር 4 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታይና
አሉላ ከበደ ነን።
በቀደመው የራዲዮ መጽሔት በስርጭት ወቅት በገጠመ ሰፊ የቴክኒክ እክል ሳቢያ በርካቶች አድማጮቻችን ፕሮግራማችንን መከታተል ያለመቻላችሁን ተረድተናል።
ይህንንም ምክንያት በማድረግ ባለፈው ፕሮግራማችን ከቀረቡት ውስጥ ለምሽቱ አንዳንዱን መልሰን ይዘን ቀርበናል።
የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንስፕላቸው እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመ ቁጥር ሁልጊዜ ይጽፋሉ። ተሰብስበን በምንነጋገርበት ጊዜ ሁላችንም በኩልነት እሳቸው ደረጃ ባንደርስም በኩልነት አይተው ሀሳብ ተቀብለው የሚያንሸራሽሩ ነበሩ። እኔ በእውነቱ እንደው በሳምንት 3-4 ጊዜ ማታ በስልክ እንደዋወል እና የምንነጋገር ስለነበረ እጅግ በጣም የማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰው ነው ያጣ ነው።
በራሴ በጣም ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ፖሊሲ እንደዚህ እዛ ውስጥ በደንብ ተባሪ ነበርኩ። አባባ ብዙ ነገር ከሱ ነው እኔ የወሰድኩት። ዴሞክራሲን መፈለግ፣ ኢትዮጵያን ህዝብ መውደድ፣ አክበር እና ለነሱ መጨነቅ፣ ያጋጥመው ችግር መፍትሄ ለመፈለግ መሳተፍ። በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። መጽሐፉን ኤዲት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር እንደዚህ አይነት ፕሮጀክት።
በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር ምሩ ዘለቀን ህይወትና ስራ የምንዘክርበት ቅንብር ነው።
ልጃቸውን ወይዘሮ አደይ ምሩንና የረጅም ዘመን ወዳጃቸውን ዶክተር ምስማኩ አስራትን ጋብዘናል።
ዶክተር ምስማኩ አስራት በቅድሚያ ለጊዜያችሁ እናመሰግናለን። ዛሬ ያገኘናችሁ የአንጋፋው ዲፕሎማት አምባሳደር ምሩ ዘለቀ ህይወትና ስራ ለማስታወስ የሚደረግ ስለሆነ ከሙያ እስከ ግል ህይወት ምን አይነት ሰው ነበሩ አምባሳደር ምሩ እንጠያይቃችኋለን። ወይዘሮ አደይ ከርሶ ብንጀምር እንዴት ያስታውሷቸዋል አባቶን አምባሳደር ምሩን?
አባባ በጣም ደግ ሰው ነበረ። በአባትነቱም በጣም በቃ ፍቅር ብቻ ነበረ የሚያሳየን። አንድ ቀን እንደው ተቆጥቶኝ አያውቅም። ሳድግ በልጅነቴ ሁሉ ጊዜ በቃ በምክር እንደዚህ ነበረ ሁሉ ጊዜ ጥፋትን ሳጠፋ ምስል በምክርና አይዞሽ እያለ ነበረ የሚያጽናናኝ እና በዚህ በኩል በጣም ትሁት ሰው ነበረ።
ስንተኛ ልጅ ነው?
እኔ መጀመሪያው ልጃቸው።
የመጀመሪያና የመጨረሻ ልጅ ላይ የተለየ አያያዝ አለ ይባላል። እሱም ተጨምሮበት ይሆን?
አይ አይደለም አይደለም። ለሁለት እንኳን ለእኔ ለእህት ልጆቹ ሁላችንም አንድ ነበረ። በጣም ብዙ ፍቅር ያለው ሰው ነበረ። ደግሞ ደስ የሚያስደስት አባባ በጣም ብዙ ኢንትረስት ነበረው። የሙዚቃ የመጽሐፍ ቤት መጽሐፍ ብቻ ነበረ ቤታችን እና አይከለክለንም ነበር። የትኛውንም መጽሐፍ ከአንስተን ማንበብ ይችላለን። የትልልቆች ተጻፊ ሁን ምናምን እንደፈለጋችሁ ተማሩ እያለ ሙዚቃ በጣም ያስቆሽተው ነበር። በየዊኬንዱ ካሳ ተሰማ ይመጣ ነበር። በሌላ በኩል ደግሞ በጣም ጃዝ ይወድ ነበረ። ጃዝ ሙዚቃ ስለሱ በጣም በሱ በጣም ተምር ያለው ስለ ጃዝ ሙዚቃ ስለ በየአይነቱ ሙዚቃዎች ክላሲካል አፕሪሺየት ያደርግ ነበር እና ለሁላችንም ይሄንን አስተላልፏል።
ዶክተር ምስማኩ ወደ እርስዎ እንለፍና ከአምባሳደር እምሩ ጋር የነበረዎት እውቀት ለምን ያህል ጊዜ ነው? እንዴት ነው የምትተዋወቁት?
አምባሳደር እምሩ የመጨረሻ ፖስታቸው የነበረው ጋና አምባሳደር በነበሩበት ጊዜ ነው የውጭ ጉዳይ የተቀጠርኩት። ስለዚህ በመስሪያ ቤት አብረን አልተገናኘንም። እዛ እሳቸውም ከዛ በኋላ ወደ ግል ስራ ሄዱ። እኔም ከብዙ ዓመት በኋላ ወደዚህ ሀገር ስመጣ እዚህ ነው የተዋወቅ ነው አሜሪካ በአካል ያወቅኳቸው። ወይም እሳቸው ግን አውቅ ነበር በፊትም ያሉን ኤምባሲዎች በጣም ጥቂቶች ነበሩ በዛን ጊዜ። አምባሳደሮችም ሁኔታቸውን ታሪካቸውን እናውቃለን። እነዚህ ግን ስንመጣ አንድ ኢትዮጵያን ናሽናል ኮንግሬስ የሚባል ድርጅት ሲቋቋም እዛ ተገናኘን። አብረን እዛ ውስጥ አብረን ሰራ ነበር። በጥሩ ደግሞ ኢትዮጵያዊነት የሚባል ነበረ። እዛም አብረነን ሞረሽ ወገኔ የሚል አማራ ድርጅት ነበረ። እዛም ውስጥ ሁሉ አብረነን። ስለዚህ በቅርብ ተገናኘ ነው በዚህ ሁኔታ ነው።
መልካም። በስራቸው እንዴት ያውቋቸዋል? በወዳጅነት ምን ይመስላሉ? አንዳንድ ጥያቄዎችን እናነሳለን። ወይዘሮ አደይ የሙዚቃ ምርጫቸውን ጨምሮ እንደ አባት የሚያስታውሷቸውን እናንተንም ደግሞ እንደ ልጆች እንዴት ይዟችሁ እንደነበረ ገልጠውልናል። እርሶም ለስራ ህይወት ከደረሱ በኋላ በተለያዩ የስራ መስኮች ተሰማርተው ይሰሩ እንደነበር ወላጅ እናቶን ወይዘሮ ማርታ ነሲቡን ባናገርንበት ጊዜ ስለ ልጆቻቸው ሲያስተዋውቁን አስታውሳለሁ። በሙያቸው ሲሰሩ የነበረውን እንደው በቅርበት እንደ ልጅ ከታዳጊነት ጊዜ ጀምሮ እስከ አዋቂነቱ የሙያ ስራቸውን በአገር ጉዳይ የሚሳተፉበትን ምን ይታዘቡ ነበር? በዛ ስረገድ እንዴት ነው አምባሳደር ምሩን የሚያስታውሱት?
በጣም አንደኛ ነገር በጣም በእውነት ሁሉ የሚሰራው ነገር ሁሉ ለሀገሩ ነበረ እና ሲያገለግል በሚኒስትርነት በአምባሳደርነት ሁልጊዜ በጣም ደስ እያለው እና በጣም ብዙ ጥረት እያደረገ ብዙ ነገር እየሞከረ ነበረ። በጣም ዴዲኬትድ አማርኛ የትንሽ እንትን ነው። በጣም ዴዲኬትድ ነበረ ለስራው እና ፕሮፌሽናል ለመሆን በጣም ጥረት ያደርግ ነበር። ለእኛም ይነግረን ነበረ ያጫውተን ነበረ። አንዳንድ ችግሮች ትንሽ አደግ ካልኩ በኋላ በተለይ ስዊድን በነበረ ጊዜ የተማሪዎች ንቅናቄ ነበር እና እነሱም እየተቀበለ እየመከረ ትንላቸው ይሞክር ነበረ። እየመጡ ወይም በሲ ሲቃወሙ ሲስሙ ሲሉ በምክር እና እንደሱ ነበረ የሚቀበላቸው እና አክቹዋሊ አይቲንክ መጨረሻ ላይ በጣም ያከብሩት ነበረ እና ያዳምጡት ነበረ እና እንደዚህ አይነት ሰው ነበረ።
አምባሳደር ሀገራቸውን በጣም የሚወዱ ለህዝባቸው የሚቆረቆሩ ለሀገራቸው የሚቀኑ ነበሩ። ብዙዎች እየተናገሩላቸው ነው አሁንም ከህልፈታቸው በኋላ። እንደውም አንድ የውጭ ሀገር ሰው የኢትዮጵያን ጉዳይ የሚከታተል የኢትዮጵያ አያት ብሎ ነው የገለጻቸው። በመጨረሻዎቹ የህይወታቸው ጊዜያት ለሀገራቸው ለህዝባቸው ምን ይመኙ ነበር? ምን ተስፋ፣ ምን ስጋት እንደው የገለጹት ነገር አለ? እናገሩ የነበረው ነገር አለ ሊያካፍሉን የሚችሉት?
እሱ ማንኛቸውም ጊዜ በኢትዮጵያ ተስፋ ቆርጦ አያውቅም። በጣም ጎበዝ ህዝብ ግን ቢሰጣት የትናይ የሚደርሱ ጥሩ ህዝብ ነው። እትን ብቻ ነው ያልታደለም አመራር እንጂ በጣም ለዴሞክራሲም በጣም ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች ይል ነበረ እና ደግሞ የኢትዮጵያ አንድነት ኦፍኮርስ የዚህ የብሔር ብሔረሰብ ነገር ሲነሳ በጣም አዘነ። ስለሚነሱ ሁሉም ኢትዮጵያዊ እየተከባበሩ እንድንኖር ነበረ የምመኘው አንድ እንዲሆን እና ዴሞክራሲ ደግሞ በዴሞክራሲ በጣም ያምን ነበር። እንግዲህ ስለዚህም አንዳንድ ጊዜ ትንሽ ቤት ነው ትንሽ እንደ በጣም ሲበዛ ሞደርን ይሆን ነበረ ለአንዳንዶቹ ባልደረቦቶቹ ጋር እንደሱ ግን እንደሱ ነበረ። እሱ በጣም ኢትዮጵያ ሕዝብ ላይ በጣም ተስፋ ያለው ሰው ነበረ።
አምባሳደር እምሩን የመሰለ አንጋፋ ብዙ አመታት የስራ ህይወት ከጡረታም በኋላ ያላቆሙ እዚህ በሚኖርበት ዩናይትድ ስቴትስ በተለያየ ተቋማት ውስጥ ቀደም ዶክተር ምስማኩ እንደገለጹት አብሯቸው ይሰራ እንደነበረ ሰው በረጅም ጊዜ እንደሰራ ሰው በአገራዊ ጉዳይም ቢሆን እርሳቸው ቀደም ያሉ ናቸውና አብሯቸው የመስራት ድል በመስሪያ ቤት ደረጃ ባይኖሩትም በኢትዮጵያ ጉዳይ ሲሰሩ ምን አይነት ሰው ናቸው? የሚያጨቃጭቁ፣ የሚያነጋግሩ ጉዳዮች ይገጥማሉ። ለአንድ አላማም በቆሙ ሰዎች መሐከል እንዴት ነው የሚፈቱት እንደዚህ አይነት ሐሳቦችን? ከሳቸው ጋር ሲሰራ ምን አይነት መንገድ መከተል ይኖርበት ነበር? ምን ይመስላል የሚያስታውሱትን
ያጫውቱን?
ዶክተር ምስማኩ፣
ያው እንግዲህ ወይዘሮ አይዳ እንዳለችው በጣም ዴሞክራት የሆኑና በጣም በኢትዮጵያ ጉዳይ ላይ ከፍተኛ አስተያየት ያላቸው ሀገሪቱ መበልጸግና በሰላም የሚሄድ ነገር የሚቆረቆሩ ስለነበሩ ወያኔ የዘር ጉዳይ አምጥቶ ህዝቡን በከፋፈለበት ጊዜ ሞረሽ ወገኔ የሚባል ድርጅት አቋቋሙ ከሶስት ጓደኞቻቸው ጋራ። አንደኛው አምባሳደር አያሌው ማንደፍሮ አሁን ህይወት የለም። ሌላው አቶ ሳክሬሱን በህይወት የለም። አራተኛው እኔ ነበርኩ። እና በዛ አይነት አንድ አይነት ከጠንካራ የሆነ አቋም አሳይተው ነበር። በተጨማሪ እንደዚሁ በተመሳሳይ ነገር ፕሮፌሰር ጌታቸው ኃይሌ ክተት የሚል እሳቸውን በህይወት የሉም ባቋቋሙበት ጊዜ እዛም አባል በመሆን የሚያስፈልገውን ሁሉ ሀሳብ በመስጠት በመምራት በማስተባበር በጣም የሚረዱን የነበሩ ትልቅ ሰው ናቸው። እዚህ ላይ መጨመር የምፈልገው አንድ ነገር አለ። ያንበተድር ሙሩ ጀርኒ ሜሞርስ የተባለ መጽሐፍ ጽፈዋል። ያንን መጽሐፍ እንዳስተዋወቅላቸው እኔ ነበር የመረጡት። እጅግ ደስታና ክብር ይሰማኛል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ሊባል ይችላል። የኢትዮጵያን ታሪክ ያልደረሱበት እሳቸው ያልነኩት ያላለፉበት ያልተሳተፉበት ነገር የለም። ከጣሊያን በፊትም ጀምሮ በጣሊያን ጊዜም የነበረውን ሁኔታ ከዛም በኋላ ያለውን ቁልጭ አድርጎ የሚያሳይ ለማንም ኢትዮጵያዊ ትልቅ ትምህርት የሚሆን መጽሐፍ ጽፈዋል። ይሄ ትልቁ ሌጋሲያቸው ነው። በእውነቱ ይህንን ለማለት ፈልጋለሁ።
ከዚሁ አስከትዬ ወደ ወይዘሮ አዴ ከማለፌ በፊት ዶክተር ምስማኩ መጽሐፋቸውን አንስተዋል። ስለሳቸው ስራዎች ጥናት ስናደርግ ነው የተመለከትኩት። እንዳሉት የህይወት ተሞክሯቸውን በርካታ ጉዳዮችን ይዳስሳል። በሳቸው ህይወት ውስጥ የሀገርን ጉዳይ የሚያነሳ መጽሐፍ ሆኖ ነው ያገኘሁት። አምባሳደር እምሩ በሚሳተፉባቸው በሚመሯቸውም የማህበረሰብ ድርጅቶች ውስጥ በተለያየ ርዕሰ ጉዳዮች ላይ ትልልቅ ሀሳቦችን
በማንሳት
ይጽፉም ነበረ። ምናልባት መጽሐፋቸው ያንን ያንጸባርቅ ከሆነ ይገልጹልናል። በስራ በሚወስዱት ኃላፊነትስ ምንድን ነው አዘውትሮ እርስዎ የሚያዩት? የተለያዩ ድርጅቶች ውስጥ አብሮ እንደሰራ ሰው ምንድን ነው እንደው በዝንባሌም በኃላፊነትም እናንተ እሳቸውን የምትመርጡበትና ኃላፊነት የምትሰጡት?
ዋና መሰረቱ የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት፣ ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንስፓቸው። እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመ ቁጥር ሁልጊዜ ይጽፋሉ። ወይም የሚጽፉት በየጊዜው ነው፣ ብዙ ቦታ ላይ ይወጣል። እና ተሰብስበን በምንነጋገርበት ጊዜ ይሄ ነው መመሪያቸው፣ ዴሞክራሲ እንዴት አድርጎ ወደ ሀገሪቱ ሊገባ እንደሚችል፣ እያንዳንዳችን ምን አይነት ተሳትፎ ማድረግ እንደምንችል ያለውን ሁኔታ ነው። እንግዲህ በጣም ፕሪንስፕል ሊሆኑና ደግሞ እሳቸው ደረጃ ባንደርስም ሁላችን በኩልነት አይተው ሀሳብ ተቀብለው የሚያሸራሽሩ ነበሩ። እኔ በእውነቱ እንደው በጣም ቀርቡኝ። በሳምንት 3-4 ጊዜ ማታ በስልክ የምንደዋወልና የምንነጋገር ያለው ሁኔታ የምንለዋወጥ ስለነበረ እጅግ በጣም የማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰው ነው ያጣ ነው።
መልካም።
ወደ ወይዘሮ አደይ ልሻገር። ወይዘሮ አደይ እንግዲህ እርስዎ እንደ ልጅ ብቻ ሳይሆን በዚያ ላይም ደግሞ የመጀመሪያ ልጅ በመሆኑ የአባቱን ስራ በቅርበት የምከታተል እድል አለዎት ከሚል ነው ይህን ጥያቄ የማነሳው። ሙያዊ ህይወታቸውን በተመለከተ ቀደም ብዬ እንደጠቆምኩት መጽሐፋቸውን ያለፉበትን መንገድ የሚያሳይ ሆኖ ነው የተረዳሁት። ሶስት ስርዓቶችን ተመልክተዋል፤ ከቀዳማዊ ኃይለ ስላሴ፣ ደርግና በስራ ዓለምም ባይሆኑ ኋላ ላይ የመጣውን ስርዓት የመመልከት በየስርዓቶቹ በኢትዮጵያ ጉዳይ የመሟገት የሚያምኑትን ነገር የማቅረብ እድል የነበራቸው ስለነበሩ እርሶስ ቀደም ብለው ዶክተር ምስማኩ ከገለጹትም አንጻር በመጽሐፋቸው ውስጥም የተካተተ የታሪክ ጉዳይ ላይ ጠንከር ያለ አቋም እንዳላቸው እናያለን። በጽሁፎቻቸው ምንድን ነበር የሚታዘቡት? እርሶም ምናልባት እህቶም የተከተላችሁት መንገድ ካለ ከሳቸው በሙያ ህይወት የወረሳችሁት በጠባይ በአባትነት ካያችሁት በተጨማሪ?
እኔ በራሴ ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ፣ የኢትዮጵያ ሆን እሺ እንደዚህ ጫውት በደንብ ተባሪ ነበርኩ አባባ እና ብዙ ነገር ከሱ ነው የወሰድኩት። ይሄ ዴሞክራሲን መሰለግ፣ ኢትዮጵያን ህዝቡ መውደድ፣ አክበር እና ለነሱ መጨነቅ፣ ለሚያጋጥመው ችግር ሁሉ መፍትሄ ለመፈለግ መሳተፍ እና እንደሱ ሁሉ በጣም ከአባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። ትንሽ እህቴ ትንሽ ስለነበረች ከኢትዮጵያ ስንወጣ ብዙም ከሱ ጋር ጊዜ አላሳለፈችም እንደኔ። ስለዚህ እሷ እንደኔ ኢንጌጅድ አልሆነችም አባ የሚሰራው ስራ ጋር። እኔ አንዳንድ ጊዜ አንድ ነገር ጻፊ ይለኛል ወይም መጽሐፉን ኤዲት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር እንደዚህ እንደዚህ አይነት ፕሮጀክት።
ዶክተር ምስማኩ በአንዳንድ ረዘም ያሉ ቃለ መጠይቆቻቸው ላይ አምባሳደር አሁን ከልፈታቸው በኋላም እየተከታተልን ስናዳምጥ ኢትዮጵያ ከአገሮች ቀድማ የተከበረች በዓለም የተከበረች ሀገር ነበረች፣ በራሳችን እርስ በርሳችን ስንራኮት ወደ ኋላ አስቀረናት የሚል ቁጭት ሲናገሩ ሰማለው።
ሁል ጊዜ በዚህ ጉዳይ ላይ ነው ኢትዮጵያ በናቹራል ሪሶርስስ በዓለም የሚስተካከላት የሌለች ሀገር፣ ህዝቦቿ እና ሀርድ ወርኪንግ የሆኑ ሀገሮች ህዝቦች ሲሆኑ ትክክለኛ አይነት ሊደርሽፕ ባለማግኘት በዛ ምክንያት በመሪዎቿ ምክንያት ተጎሳቁላለች የሚል እምነት ነው የነበራቸው እና በዛ መሰረትም ቀደም ሲል የነበረው እሳቸውን ብዙ ያገለገሉበት የንጉሳዊ ስርዓት በነበረበትም ጊዜ ራዲካል ተብለው ትንሽ በዛ አይነት የሚታዩ ግራ ቀደም አድርገው የሚያዩዋቸው ሰው ነበሩ። በጣም ፕሮግሬሲቭ የሆነ አስተያየት ስለነበራቸው በኋላም ደርግ መጥቶ ያን ያህል መከራና ስቃይ ሲያሳይ ያንን በመቃወም ነው እንግዲህ ተለወጡት። ቀጥሎም ደግሞ በዘር ሀገሩን ሲያከፋፍል በጣም ይበሳቸው ነበር። ነገር ግን ዋና ነገር ለመጥቀስ እንፈልገው ይሄ አይቀጥልም፣ ኢትዮጵያ ኦቨርካም ማድረግ ትችላለች፣ ህዝቡ ኦቨርካም ያደርጋል ይህንንም የሚል ተስፋ ነበራቸው። አሁንም ይህንንም ያለውንም ኦቨርካም ማድረግ ይችላል የሚል እምነት ነበራቸው። በህዝቡ ላይ ከፍተኛ የሆነ እምነትና ብዙ እውቀት አለ፣ ኢትዮጵያ ውስጥ ያለ የታመቀ እውቀት አለ በህዝቡ ዘንድ ካልቸራል የሆነ ሂስቶሪካል የሆነ እና ማንም ሊያጠፋው የማይችል እና ይዳፈናል እንጂ ይወጣል የሚል ነው። ይሄ እንግዲህ በጣም ፖዚቲቭ የሆነ አስተያየት ነው። ለብዙዎቻችን በጣም ትምህርት ነበር። የዚህ አይነት ተስፋ የነበራቸው ሰው ነበሩ።
ወይዘሮ አደይ ወደ እርሶ ልምጣ። ደግሞ እድም በተማሪዎች ተቃውሞ ወቅት የተማሪዎችን ተቃውሞ ራሱ ይይዙበት የነበረው እነሱን በማቅረብ በመምከር ቀስ ብለው ይዙ የነበረበትን ገልጠዋል። ያ ዘመን መቼ ይሆን? የተማሪዎች ተቃውሞ የነበረበትን መገመት ይቻል ይሆናል። የት ነበር ቦታው?
ያኔማ ገና የስዊድን አምባሳደር ነበረ ስካንዲኔቪያ በፈረንጅ 1971 እንደዚህ አካባቢ መሆኑ ነው።
የቀደመው የተማሪዎች ተቃውሞ ነው አሁን እያሉ ያሉት።
ያኔ በዩሮፕን ብዙ እንትን ነበረ 1968 እና ከዛ በኋላ የተማሪዎች ንቅናቄ ማለት በጣም ተነስተው ነበር ፈረንሳይ ሀገር፣ ሌላ ሌላ የዩሮፓ ሀገሮች እና የእኛም ተማሪዎች አይቲን እዛ ውስጥ ገብተው ነው እንደዚህ ይሄን ንቅናቄ ስታይል አድርጓቸው ነው መሰለኝ። እንደዚህ እንግዲህ መቃወም ነው ሞናርኪ አንፈልግም ብዙ ነበረ ነው እሱ እንደሱ እንደሱ አይነት ነበረ ነው። ግን በጣም እኔ እንጃ ስትራክቸር ያለው አይመስለኝም።
ይሄ ያሉት ከኢህአፓም ከመይሶም ከሌሎችም በፊት የነበረ የተማሪ ተቃውሞ ነው።
አሁን አሉላ ወጣት መሆኑን በዚሁ ነቃቸው።
ቆንጅት፣ ለእኔ የመጨረሻ ጥያቄ ነው። አንቺም የምታስቢው ካለ አምባሳደር እምሩ ከወጣቶችም ጋር ከኋለኛው ከተከተሉ በተለይ ባለፉት 20 ዓመታት እሳቸው ይመሩም መንገድ ያሳዩም በነበረባቸው ዝግጅቶች የአንድ ሰው ህይወትና ስራ ሲታይ ሁሉንም ነገር ማለትም ይፈልጋልና በጠባያቸው ቅድም ወይዘሮ አዴ እንደገለጹት ሙዚቃ መውደዳቸውን የሚያስቅ ዘና የሚያደርጋቸው
እንደሚነሳው እንደሚታየው ሁሉ
የሚያስቆጣቸው ነገር ምንድን ነው? ትንሽ የሚያስቆጣቸው በቤተሰብ በሚያውቁት ወይዘሮ አደይ ይነግሩናል። እንደ ወዳጅ ደግሞ አብሯቸው እንደሰራ ሰው ዶክተር መስማኩ ታጋሽና ቀደም እንዳሉት ዲሞክራሲን የሚናፍቅ በመክንያት እንደሚሰራ ሰው የሚያስቆጣቸው ደረጃ የሚያደርሳቸው ነገር ምንድን ነው? እንደው ደጋግሞ ይታዘዝ
እኔ ልጀምር?
እሺ
እሱ በጣም የሚያንዳንድ ደነበረው ሰው ሲዋሽ ነው። ሁለተኛ ነገር ደግሞ ሰው ምንም ሳያውቅ ጉዳዩን ዝም ብሎ ሲናገር እሱ ያናድደው ነበረ እና እሱ ከእሱ ጋር መጠንቀቅ ያስፈልግ ነበር። አለ ወዲያ ምን ማለትሽ ነው ምናምን እንዳልባል እና እሱ ነው ትዕግስት የለውም ነበረ ብሎ ኢግኖረንስ ሰው ሁሉ አውቆ እንደማያውቅ ሲያደርግ በጣም ያናድደው ነበር።
ምን ነበር የሚሉት? በጣም እንደሚወዱት እና እንደሚያቀርቡት ነው የነገሩን። የመጀመሪያ ልጅ ነው ሌሎቹ እንዳይሰሙ እና እንዳይቀኑ እንጂ። ማን ነበር የሚሉት? በፍቅር
ፓፒ ፓፒ እኔ ፓፒ እኔ ደግሞ እሱንም ፓፒ ነበር የምለው። ስለዚህ ሁለታችን እንደሱ ነበር የምንጠራራው። የቤት ስሜ
ዶክተርስ ከባህሪያቸው አሁን ወይዘሮ አደይ እንዳሉት የሚያስታውሱት እንደ ጎልቶ የሚታዩት ባህሪያቸው እንዴት ነው? ምን ይነግሩናል?
ፈረንጆች እንደምሉት he does not suffer fools easily።
አዎ
የማይረባ ሆኖ ሲገኝ በፍጹም የተማረም ቢሆን አንድ ሰው should not be only educated but also learned የሚል ነገር አላቸው። መማር ብቻ ሳይሆን ማስተዋልም መሆን አለበት በሚል በዛ አንጻር እሳቸው ብዙ ጊዜ ያለኝ እያለኝ ነገር ግን ህይወት ተመክሮም አለኝ የስራ ተመክሮ አለኝ እና እንደዚህ አይነት የማይረባ ስህተቶች ሰዎቹ ሲገቡ በቀላሉ መቀበል ያቅታቸዋል። በጣም ኮስተር ብለው ነው ፍለፊትም ነው ለሰውየውም የሚነግሩት ተመካ እና እኔ ነው በጣም የሚያስተባቸው። በጣም ሀቀኛ፣ በጣም ቀጥተኛ፣ በጣም ደግና ደግሞ በጣም ፖላይት፣ በጣም ሰው አክባሪ ናቸው። እኔ እንደው በብዙ መንገድ የተሟላ ሰው ማለት እሳቸው ናቸው የሚለው ደረጃ ደርሻለሁ። እሳቸውን በአጸደገነት ያኖርልን።
አሜን
አሜን።
ቆንጅት እንደ አምባሳደር ምሩ ያለ 90ዎቹ ገብተዋል አይደል? ወይዘሮ አደይ እድሜያቸው?
አዎ 99
ረጅም እና የተሳካ ብዙ ነገር የሚያደርጉበት እድሜ ኖሩ። ሊያን ለማድረግ የታደሉ ናቸው። ቆንጅት እንዴ የአንድ ምዕተ ዓመት ታሪክ ነው የምናወራው። የኢትዮጵያን ታሪክ ስለያዙም ነው ካናዳዊ ወዳጃቸው የኢትዮጵያ አያት ያላቸውና በቀላሉ የሚያልቅ አይደለም። በሳቸው ዘመን ብዙ ታይቷል። በዚህ ሰዓትና ጊዜ ግን ይሄን ፕሮግራም ለሚከታተሉ አምባሳደር ምሩ ዘለቀ ማን ነበሩ? ምን ሰርተው አለፉ? አምባሳደር ምሩ እንደሰው ምን አይነት ጠባይ ነበራቸው የሚለውን ነው ልጃቸው ወይዘሮ አደይ ምሩና ወዳጃቸው ዶክተር ምስማኩ አስራት ያካፍላችሁን።
ቆንጅት ሁለቱንም እንግዶቻችንን አመስግነን እንሰናበት።
እጅጉን አድርገን እናመሰግናለን። ወይዘሮ አደይ ትኩስ ሀዘን ነው። ጊዜውን ከቤተሰብ ካለበት የሀዘን ጊዜ ላይ ቀንሰው ለዚህ ቃለ መጠይቅ ስለሰጡን እጅጉን አድርገን እናመሰግናለን።
እኔም በጣም አመሰግናችኋለሁ አባባ እንደማስታወሱ በዚህ ፕሮግራም ማውጣታችሁ።
ዶክተር መስማኩ አስራት እርሶንም እንዲሁ ከልብ እናመሰግናለን። ለጊዜው ወዳጆን ብዙ አመትም ከእርሳቸው ጋር የሰሩትን አምባሳደር ምሩ ዘለቀ ለማስታወስ ስለተገኙ እግዚአብሔር ይስጥልን በጣም እናመሰግናለን።
በጣም አመሰግናለሁ። እግዚአብሔር ይስጥልን ለእሳቸው ለመናገር ለመቻሌ በጣም አመሰግናለሁ።
በ99 ዓመት እድሜያቸው የሚበልጠውን ለአገርና ህዝብ አገልግሎት የሰሩ በአንድ በኩል ለህዝባቸው ለማገልገል የታደሉም ናቸው። መጽሐፋቸውን የማገላበጥ እድል ያለው በጣም ብዙ ታሪካቸውን ይመለከታል።
ትክክል ነው አሉላ። እንግዲህ
እንደተረዳነው እንደጠየቅነው እንግዶቻችንም እንዳሉት እስከ መጨረሻው ለሀገር ለህዝብ ሲጽፉ ሲወያዩ የኖሩ ናቸው። እንዳልከውም ሙሉ ህይወት ኖረው ያለፉ ናቸው አምባሳደር ምሩ። አሁን ወደ ቀጣዩ ዝግጅታችን ስናልፍ ደግሞ በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል
ዋሽንግተን ዲሲን ጨምሮ በሶስቱ ተጎራባች የዩናይትድ ከተሞች እንደ አውሮፓውያን የቀን አቆጣጠር ጥቅምት 16 በኢትዮጵያውያን የቀን አቆጣጠር ደግሞ ጥቅምት 6 በየዓመቱ እለቱ በስሙ መሰየሙ መሰንበቻውን በተካሄደ አንድ ስነ ስርዓት ይፋ ተደርጓል።
የምሽቱ እንግዳችን አትሌት ቀነኒሳ በቀለ።
ቆንጅት ወደ ቢሮአችን በመጣበት ወቅት የኛ ክፍል ብቻ ሳይሆን ጠቅላላው የአፍሪካ ዋና ክፍል የተለያዩ ቋንቋዎች አገልግሎት የሚሰጡ የስራ ባልደረቦቻችን የክፍሉን ሐላፊን ጨምሮ በተለየ ሞቅ ያለ አቀባበል ነበር ከአንዱ ቦታ ወደ ሌላ ሲወሰድ የነበረው። ፎቶግራፍ አብረውት ሲነሱ እርግጠኛ ነኝ ሌላም ቦታ ይገጥመዋል። እኛ መስራብ የምትቶ ከኛ ውጪ ሆኖ እንግዲህ ቀረሪሳን ማያውቅ የለም ወይንም ደግሞ ሲሰሙ ያውቁታልና በተለየ ስሜት መሆኑን ለአድማጮችና አጋራብዬ ነው በውይይታችን ስለማይነሳ።
ልክ ነው አሉላ። እንግዲህ እኔ በግሌ በአካል አግኝቼው አላውቅም ከሁን ቀደም እና ድንገት ብቅ ሲል የአፍሪካ ክፍል የአፍሪካ ዲቪዥን አለቃ ይዛው ስትመጣ በጣም ሞቅ ባለ አቀባበል ነው ቀነኒሳን የተቀበልነው። ከሌሎቹ አጎራባች የቋንቋ አገልግሎት ክፍሎች ባልደረቦችም እንደዚሁ እየተሯሯጡ ፎቶግራፍም ለመነሳት ለመተዋወቅም ትልቅ እንቅስቃሴ ነበረ በአካባቢው እና የሞቀ አቀባበል ነው የተደረገለት። አንተ ደግሞ በበለጠ ውጭ ብለህ ለመወያየት እድል አግኝተሃል ቀናው ልበል።
ከክፍላችንም ውጪ በመድረኩም ያን የመሰለ ትዕይንት ታይቷል በኢንተርኔት የመከታተል እድል ያገኙ አድማጮች ተመልካቾቻችንም የሚመለከቱት የሚያዩት ይመስለኛልና አንዳንዴ እንዲህ ሲሆን ደስ ይላል። ጥሩ ስራ የሰሩ ኢትዮጵያውያን ወዲህ ወደ ዩናይትድ ስቴትስ ጎራ ብለው ደግሞ እንዲህ የተለየ እውቅና ሲያገኙ በጣም ደስ ይላል።
በጣም ያስደስታል። አሉላ እንግዲህ እንዳልነው አንተ ነበር ከቀነኒሳን ያወያየውና ወደ ወጋቸው ተወስደን
መልካም ቆንጅት አጠር ወዳለው ምልሳችንን ዘልቃለን። አጠር ለማለቱ ምክንያት ነበረ በአማርኛ ክፍል ብቻ ሳይሆን በአፍሪካ ቀንድ የእንግሊዝኛ ፕሮግራሞች ባልደረባችን ጃክሰን አነጋግሮት ከዚያም ደግሞ የኦሮምኛ ክፍል ባልደረባችን ትግስት ስርጭታቸው የነሱ ቀድሞ ተቃርቦ ስለነበር ወዲያው አነጋግራ መሄድ ነበረባት እና በጣም አጭር ስለነበር የቀረው ሰዓት በዛች ሰዓት ሊጠየቁ ወደሚችሉ ነገሮች ማምራት ነበረብኝ። የሶስት ኦሎምፒክ ሜዳሊያዎችና ቁጥራቸው የበዙ ዓለም አቀፍ ውድድሮች ሽልማት ባለቤት ነው። በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስት ዩናይትድ ስቴትስ ከተሞች ጥቅምት 6 በየዓመቱ በስሙ መሰየሙን መሰንበቻውን በተካሄደ ስነ ስርዓት ይፋ ተደርጓል። አትሌት ቀነኒሳ በቀለ አጠር ላለ ቆይታ ወደ ስቱዲዮ ጋብዘነዋል። ቀነኒሳ በቀለ እንኳን ደህና መጣ።
እንኳን ደህና ቆየን።
አሜሪካ ድምጽ በአካል ተገኝተህ ከኛ ጋር ቃለ ምልልስ ስታደርግ አሁን የመጀመሪያ ይመስለኛል።
አዎ፣ በአካል ስቱዲዮ መጥቼ የመጀመሪያ ነው። ግን ከዛ በፊት ያው በየውድድር ቦታ አልፎ አልፎ አገኛለሁ።
እናገኛለን፣ በሩቅም በስልክ እናገኛለን። አንተ ደግሞ ማሸነፍ አይደክምህም፣ ቶሎ ቶሎ እንድናገኝ ታደርግ ነበር።
አልፎ አልፎ
እንግዲህ ከረጅም ጊዜ በኋላ ምናልባት በሶስት ዓመት ልዩነት ነው የመጨረሻ ውድድርህን ያደረግከው እና ከሱ ብንጀምር በ2019 በአውሮፓውያኑ የቀን አቆጣጠር ነው የሚጠራው የማራቶን ውድድር አድርገሃል። በ2022 ተወዳደርግ። መጀመሪያ ሩጫ መቼ ነው የሚቆመው? የመንገዱ ሩጫ አትሌቲክስ ማለት ነው የህይወቱን ሳይሆን
አክቹአሊ ከ2019 በኋላም ተወዳድራለሁ። አምናም 2021 ላይ ተወዳድሬ ነበር፣ ግን ሪዛልቱ ብዙም አስደሳች አልነበረም እንጂ በርሊን ላይ ሶስተኛ ወጥቻለሁ። ሴፕቴምበር 25 2021 ማለት ነው። ከዛ በኋላ ቦስተን ላይም እንደዚሁ ስድስተኛ ወጥቻለሁ። እዚ በ2021 ነው ከ2019
በኋላ
ያው ተወዳድራለሁ። በርግጥ
ጉዳቱ ነው 3 አመት
ጉዳቱ 3 አመት ነው። ያው የሚፈልጉ ሪዛልት ላይ መምጣት አልቻልኩም፣ ምክንያቱም ኢንጁሪ ስለነበረብኝ ያው ህክምናም ላይ ስለነበርኩ አጫጭር
ረቀቶች
ዝግጅት ነበረ ሲያደርገ ነበረው በማራቶንና እሱ ደግሞ እንደሚፈልገው ሪዛልቱን ጥሩ አርጎ ማምጣት አይችልምና ከዛ አንፃር ነው
ከጉዳቱ አንፃር። ጉዳትም ባይኖር ግን ብዙ አመት ነው የሮጥከው፣ ወጣትም ብትሆን አሁንም ገና በጎልማሳው እድሜ ነው ያለው። ግን መቼ ነው ጡረታ የሚወጣው ከሩጫ?
ጡረታ አይወጣም። ያው ላይፍ ታይም ስፖርት አስፈላጊ ነው፣ ምክንያቱም ምናልባት አክቲቭ ሯጭ ላልሆን እችላለሁ እንጂ ከስፖርቱ ከአትሌቲክሱ የሚቋረጥ አይመስለኝም። ግን አክቲቭ ሯጭ ሆኜም የሚሮጠው እንግዲህ ጉልበቴ እስከሚደክም አቅሜ እስከምችል ማለት ያው ኔቸሩ ራሱ የሆነ ጊዜ በቃ ይላልና የዛን ቀን ሊሆን ይችላል። ግን በዚህ ቀን ነው የማቆመው፣ በዚህ እድሜ እንደዚህ ብዬ ራሴን አልገድበው፣ ምክንያቱም ለጭንቅላቴ መስጠትም አልፈልግም። እስከቻልኩት ድረስ መሮጥ እፈልጋለሁ፣ ገና መስራት እፈልጋለሁ።
እንግዲህ ቀነኒሳ ሲታሰብ የ5000 እና የ10000 ሜትር ሪከርዶች ትልልቆቹ ስራዎችህ ናቸው። እስከ 2020 ድረስ አልተደፈሩም ነበረ። ጡረታ እንዳለመውጣት አሁንም በትጋት እንደመሮጥ የተለየ ውጤት ትጠብቃለህ?
እንግዲህ እንደ አትሌት ያው ልባችን ምንጊዜም አይደክምም። ስለዚህ ሀሳብ አለኝ ጥሩ ሰዓት ሪከርድም ለመሮጥ። እንግዲህ ዋናውንም ካልቻል የቬተራኖቹን እንሰብራለን። ሪከርድ ነው እሱም እንደ ሪከርድ ስለምንቆጠር፣ ስለዚህ ሙሉ ሞራል ነው አለኝ። እሰራለሁ። ጤንነቴ እግዚአብሔር ከባረከልኝ ወደፊትም ጥሩ ውጤት እጠብቃለሁ።
ቀለምሳ እንግዲህ እንዳልከው ረጅም ጊዜ ሮጥ ከሆነ ያህል አሁንም ሩጫ ውስጥ ሁን እንጂ ከኋላ ለሚከተሉት በምሳሌ ባራያነት መታየት አይቀርም። እናንተ ግር ለተከተሉ አንተ ስትጀምር ከነበረበት ሁኔታ ጋራ የምታዛምዳቸው ነገሮች አሉ? ምን ትመክራቸዋለህ? የትኞቹ ፈተናዎች እንደው የተለዩ ናቸው ለአንድ አትሌት?
እንግዲህ ያው እኔ ምክሬ ሁል ጊዜ ያው ብዙ ጊዜ እናገራለሁ፣ ሰው ለሚፈልገው ነገር አምሮን ከገዛ በደንብ ታርጌት አድርጎ ለዛ ምንም ነገር ሳይበግራቸው፣ ምክንያቱም ምንም ነገር ያለ ውጣ ውረድ የሚገኝ ነገር እንደሌለ አስቀድሞ በጭንቅላቱ ከያዘ፣ ምክንያቱም መልፋት ነው አለበት። የሆነ ነገር እንከን ቢገጥሞ አይ የትም አልደርስም ብሎ ራሱን ጭንቅላቱን ማሳመን የለበትም እና ውጣ ውረዱን ችሎ ተስፋ ሊኖረው ይገባል። ያው አንድ ሰው በተስፋ የሆነ ነገር ሲሰራ ይሄ ነገር አገኛለሁ፣ ይሄን ቦታ ደርሳለሁ፣ ይሄ ነገር ይሳካልኛል ብሎ በተስፋ ነው መስራት አለበት። ግን ጥረት ሁሉ ጊዜ ጥረት ማድረግ አለበት፣ መስራት አለበት። ይሄ ማለት ደግሞ ውስጡን ደስተኛ መሆን አለበት፣ ስለሚያገኘው ነገር ሁሉ መደሰት አለበት። ምክንያቱም እግዚአብሔር ጤና ሰጥቶ መስራት እስከቻለ ድረስ ሙሉ ሰው እስከሆነ ድረስ ምንም ነገር ሊገድበው አይችልም። አገኛለሁ ይሄን ሰክሰስ አገኛለሁ ይሄን በቃ። ሰው የሆነ ነገር ሲሰራ እኮ ፕላን ኤ ፕላን ቢ ፕላን እንደዚህ ፕላን አወጣል አይደለም። ይሄንን ባልችል ይሄን ማድረግ ይችላል፣ ግን ይሄንን ነው ታርጌቴ ብሎ ማሳመን አለበት፣ ደስተኛ መሆን አለበት። ምንም ነገር ተስፋ ከሌለ አንድ ሰው ምን ቤትም ሊደርስ አይችልም። ተስፋ ነው ሁሉ ነገራችንን ሊያሟላልን ሙሉ ሊያረጋን የሚችል።
ምንድነው ሚስጥሩ ለረጅም ጊዜ አሁን አንተ ባለህበት ስሜት ለመቆየት? ብዙ ጊዜ መልካም ውጤቶች ሲመጡ የጥሩነታቸውን ያህል ፈተናም ይዘው ይመጣሉ። ሙያው ወይም አትሌቲክስ የሚጠይቀውን ዲሲፕሊን መቋቋም ይጠይቃል። ምንድነው ሚስጥሩ?
ምስጢሩ ያው ጠንክሮ መስራት እና ተስፋ፣ ቅድም እንዳልኩ ተስፋ ማድረግ። ተስፋ ሙሉ ከሆነ አንድ ሰው ምንም ነገር ቻሌንጅ ያደርጋል ቻሌንጁ ቢገጥሙ ማለፍ ይችላል ስለዚህ ኦፍ ኮርስ ጠንክሮ መስራት ይፈልጋል ምንም ነገር በቀላሉ መምጣት እንደማይችል ማወቅ አለበት እያንዳንዱ ደግሞ አልጋ በአልጋ የሚሆነው ነገርም አይኖርም ምክንያቱም ሁላችንም በችግር አሳልፈናል ምናልባት አንዳንድ ጊዜ ብዙ ነገሮች የማይገኙበት ቦታ ላይ ልንሆን እንችላለን ምናልባት ሻይ እንኳን ገስተን የምንጠጣበትን የምናጣበት ጊዜ ሊኖር ይችላል አሁን በመጀመሪያ አከባቢ ላይ የራስን ታሪክ ውስጥ ተመክሮ ሳይሆን አንድ ቀን እንኳን እጅ ያጥራል ሰው ሻይ እንኳን ገስቶ መጠጣት የማይችልበትና እስከዛ ድረስ በባዶ እግር ይሮጥን ትሬኒንግ ያደረግን ሙሉ እንኳን የተሟላልን ትጥቅ የለንም በአንድ ትጥቅ አመቶ ሙሉ ምን ሰለጥንበት ጊዜ ነበርና ከዛ በኋላ ግን እኔ ተስፋዬ ምንድነው እንደሚመጣ ዛሬ በአንድ ጫማ ወይ በሁለት ጫማ አመቶ ሙሉ ቢሰራ ነገ 10 20 ጫማ እንደማገኝ አውቃለሁ ያን ተስፋ ውስጤ ስላለ ማድረግ እንደምችል በራሴ ስለነገርኩ አሰን ስላሳመንኩ ሊያገኘች ይያለው ስለዚህ በዛ ነው መስራት ያለበት ሰው
ካለንሳ ፈጥኖ የሚመጣው ብዙዎች የሚያስታውሱት ላንተ ዱላውን ያቀበለው አትሌት ኃይለ ገብረስላሴ ነው ተደርጎ የሚታየው የቴዲአፍሮ ቀዜማ ሁለታችሁን ትረካከቡ ያሳያል ነገር ግን ከናንተ የቀደሙ ብዙ ባለድሎች ደግሞ መሰረቱን አንብረውላችኋል ላንተ በታሪክ ኃይለ ገወዳጅነታችሁም የታወቀ ነው ሌሎችም ብዙ ወዳጆች የሴቶችም ወንዶች አትሌቶች ብዙ ናቸው ግን የቱ ጋር ይወስደሃል የተለየ አንተን ወደ አትሌቲክስ ውስጥ ያመጣኝ ነው የምትለው ወይም ደግሞ በተለየ ስሜት የምታስታውሰው የማን ነው ከቀደሙ አትሌቶች
እኔ ያው ከኔ በፊት የነበሩ አትሌቶች ለምሳሌ ከአበበ ቢቂላ ብንነሳ የአበበ ቢቂላን የነምሩጽን ታሪክ በተለይ አበበ ቢቂላን በትምህርት ቤትም እንማር ነበር በመጻፍ እንደ ካሪኩለም የትምህርታችን እንትን ላይ ተቀምጧል ገጾች አሉ ምዕራፍ አሉ በዛ ምዕራፍ ላይ በደንብ ስለተማርኩ ኢንተረስትድ ሆንኩበት ነው ከዛ በኋላ ደግሞ እነ ኃይሌም ያው ቀጥሎ በሚያስመዘግቡት ውጤት ላይ ያው ሞቲቬት ያደርገን ነበር እና የነበረ እነሱ የደረሱት ቦታ እነሱ የሰሩትን ታሪክ ለመስራት ያው ያነሳሳን ነበር እና ኦፍ ኮርስ ሁሉም የራሱ ጊዜውን ተከትሎ የራሱ አስተዋጽኦ አድርጎልናል ማለት ይሄንን እነሱን በማየት ምንም እንኳን ትልቁ የራሳችን ጥረትም ቢሆን ሞቲቬሽኑ ያው ትልቅ ነው የነሱ
እንግዲህ ከጥቂት አመታት በኋላ ከሩጫው ጥረታ ተወጣ ይሆናል ቀደም እንዳልከው ጥረታም ይወጣም ባይሆን ሁኔታዎች ሲገድቡ ከሩጫ በኋላ ምን ህይወት ይታያል
ከሩጫ በኋላ የሚባለው ነገር የለም ሩጫም እየተሮጠ አሁን ሪታየርም ባደርግ ከስፖርቱ አድርግም ያው ስፖርትን ኢንጆይ ማድረግ ፈልጋለሁ ሁሌ ጊዜ ስፖርት ለጤናም ለብዙ ነገር ስለሚያስፈልግ ያው ከዛ መራቅ አልችልም ግን ከዛ በኋላ የተለያዩ ቢዝነሶች ውስጥ አሁንም ገብቼ ነው አለሁት ወደፊት መግባት ፈልጋለሁ ያው በቢዝነሶች ሰክሰስ መሆን ፈልጋለሁ ልጆቼንም ትልቅ ቦታ እንዲደርሱ ያው ሞቲቬት አድርጌ መርዳት ፈልጋለሁ ስለዚህ በዛ ነው
የመጨረሻ ጥያቄ አትሌትም ብትሆን ከሩጫም አንተ ደግሞ ባለብህ ኃላፊነትም በውቅናህም በሌሎች ሰዎች ህይወት ላይ የተሻለ ነገር ለማድረግ እንደሚሞክር ሰው ምስቅልቅል ያለበት ጊዜ ነው አሁን ያለንበት ኢትዮጵያ ያለችበት ሁኔታ እንደ አትሌት እንደ ሰውም እንደ ኢትዮጵያዊም የሚሰማ የሚከብድህ ነገር ይኖራል ብዬ ገምታለሁ ምን ተስፋ ታደርጋለህ ምን ታያለህ ዛሬ ኢትዮጵያ ካለችበት አጣብቂኝ ተስፋ ወደሚደረግ የተሻለ ቦታ እንድትደርስ
እኔ ሁሉ ጊዜ ያው ሲተኛም ሲነቃም ሁሉ ጊዜ በስፖርቱ ብቻ ሳይሆን ስለ ሁሉም ነገር ያው ተስፋ ሙሉ ተስፋ አለኝ ምክንያቱም የሆነ ነገር በነበረበት እንደማይቀጥል ነገ ጥሩ ቀኖች ጥሩ ብራይት ነገሮች እንደሚኖሩ የዛሬያ ጭላማ ነገ እንደምትነጋ ይታየኛል ምክንያቱም በተስፋ ነው መኖር ያለበት ምንም የምናየው ነገሮች ባስደስቱም ግን እንደምሻሻል እንደሚቀየር ወደፊት ጥሩ ነገር እንደሚመጣ ያው በተስፋ ነው መስራት አለበት ምክንያቱም ይሄ ነገር አለ እንደዚህ ነው ተብሎ ሰው ተስፋ አይቆርጥም። ተስፋ ቆርጦ ወይ ባለበት አይቀመጥም፣ ተጅቶ አይሞትም።
ከተስፋ ውጪ ወገንህን ህዝብህን ምን እንዲያደርጉ ትፈልጋለህ? ግራና ቀኝ ያሉት
ሰላም፣ ሁላችንም ያው ከሰላም ነው ልናተርፍ የምንችለው። ምክንያቱም የሰው ሞት መስማት፣ የሰው ጉዳት ያው ለማናችንም የሚያስደስተን አይደለም እና ያ ብቆምና ሰላማዊ ህይወት እያንዳንዱ ወገን ሰላማዊ ህይወት ቢኖር ደስ የሚለን ነው። እንደ ሰው ያው ምናልባት እኔ ወይ ፖለቲከኛ አይደለሁም፣ ስፖርተኛ ነኝ። እንደ አትሌት እንደ ስፖርት ያው እኔ ከኔ የምጠበቅብኝን ስራ ነው የምሰራው። በስፖርቱ ነው ጠንክሬ መስራት ያለብኝ። ለወገኔ መርዳት በምችለው መርዳት ነው አለብኝ። አቅሜ የምችለው ነገር ላይ ነው መርዳት ያለብኝ። ከዛ ውጪ ግን እኔ ምንም ብል ምንም ብናገር ያን አንድ ሰው ምንም ሊቀይር አይችልም። ምክንያቱም እያንዳንዱ ሰው ኃላፊነትና ፍላጎት ሊኖር ይገባል። የእያንዳንዱ ሰው ቅንነት ይጠይቃል እያንዳንዱ ነገር። ምክንያቱም አንድ ሰው ብቻውን የሆነ ነገር ሊያመጣ አይችልም፣ ምንም እንኳን ምንም ቢሆን ማለት ነው። ጂኔስ ማንም ጂኔስ ቢሆን አንድ ሰው ሚሊዮኖችን ምናልባት ሞዲፌት ሊያደርግ ይችላል። የተለያየ ሀሳብና የተለያየ ፍላጎት ባለበት ሀገር ላይ አንድ ሰው ብቻውን የሆነ ነገር ሊቀይር አይችልም።
ተስፋ ብለሃል፣ ነገ የተሻለ ቀን እንዲሆን እመኛለሁ ብለሃል። ያ ተስፋ የሁላችንም ይመስለኛል። ቀነኒሳ በቀለ ተወዳጅ እብቅ አትሌት፣ እዚህ ስቱዲያችን መጥተህ አጠር ያለችም ቢሆን በአካል የተደረገ ቃለ ምልልስ ለማድረግ እድል ስላገኘኝ በጣም ደስ ብሎኛል። በጣም አመሰግናለሁ።
እኔም አመሰግናለሁ። በዚህ አጋጣሚ ያው እዚህ ከእናንተ ጋርም እንዲገናኝ ላደረጉኝ የኖቫ ኮኔክሽን በዶክተር ጋሸው ቼርማንነት የሚዘጋጅ የአፍሪካን ራን አለ። ያው ከዛም በተጨማሪ ደግሞ አዋርድ ለአፍሪካኖች ለወጣቶች ሞቲቬት በማድረግ ትልቅ ስራ ለአፍሪካም ለወጣቱም ሞቲቬት ያደረኩት ብሎ ያው ያዘጋጁት አዋርድ አለ። በዛ ላይ ተጋብዤ አዋርድ ለመውሰድ ነው የመጣሁት። እንግዲህ ተቀብያለሁ። በዚህ አጋጣሚ ያው ኖቫ ኮኔክሽን ቼርማን እና የዚህ ኢቨንት አዘጋጅ በሙሉ ያው ላመሰግን እፈልጋለሁ። በዚህ አጋጣሚ ነው እናንተንም ያገኘሁትና እንግዲህ ያ ወደፊትም ትልቅ ቦታ ይደርሳል የነሱ ስራ እየገምታለሁ። በዚህ አጋጣሚ ያው የነሱን ክሬዲት መርሳት እንደሌለብን ስለተሰማኝ
አመሰግናለሁ። ቀለንሳ
አመሰግናለሁ።
ቆንጅት፣ በታሪክ ማስታወሻው መላልሶ ራቅ ወዳለ ዘመንና ስፍራ በምናብ የሚያጓጉዘን የራዲዮ መጽሔቱ ንጉሥ ያክሊሉ፣ ባለፈው ፕሮግራማችን ከዚህ ቀደም ብዙ ስለተባለለትና ወደፊትም ገና ብዙ ስለሚባልለት የተማሪዎች እንቅስቃሴ ነበር ያወጋን። ዛሬ ደግሞ ላለፉት 40 ዓመታት በብዕር ስማቸው ብቻ ከሚታወቁ አንድ ጸሐፊ ጋር ወዳደረገው ቆይታ ይወስደናል።
መልካም ንጉሴ፣ የአዲስ አበባው መስኮት እስኪከፈት በስልኩ መስመር ሆኖ እየተጠባበቀ ነው። ወደዚያው እናምራ።
መልካም
የፕሮግራማችን ተከታታዮች እንዴት ሰነበታችሁ? ስመጥሩን ብዕረኛ አሸናፊ ዘደቡብ አዲስ አበባን ይዤው ቀርብ ያለሁ አሸናፊ አሁንም ወደፊት ማሳተማቸው መጽሐፍት ስላሉ ያን ጊዜ በአካል ተገኝቼ ራሴን ስሜን አስተዋውቃለሁ እያለን ነው። አሸናፊ ዘደቡብ አዲስ አበባ በኢትዮጵያ የእሁድ ጠዋት ሬዲዮ ፕሮግራም ብዙ ጊዜ ዮስተስ ቼስተር የተባሉትን እንግሊዛዊ ደራሲ ነበር የሚጠቃቅሰውና ከሱ በመጀመር ጥቂት የሚያወጋን የሚያጫውተን አለ። አሸናፊ
እንግሊዛዊ ናቸው። በእውነቱ ለዚህ ለስነ ልቦናም ጭምር ብቻ ሳይሆን ለስነ አእምሮም ጭምር ታላቅ ውለታ የዋሉ ሰው ናቸው። ምክንያቱም ምንድን ነው ብዙዎቹ ከስነ ልቦና ጋር ይዘውት የቀሩት እንደውም የስነ ልቦናን ይዘው የስነ ወሲብን እንደው ጥቂት ቅርንጫፍ አድርገው ሰብራንች አድርገው ነው የያዙት እንጂ በእውነቱ የሌስተር ቼስተር እንደ ሌስተር ቼስተር ይህ ደግሞ እንግዲህ በእርግጥ መንግስታቸው እንኳን ኮንሰርቫቲቮች ወጋ ታዋቂዎች በኩል እንደው ስም አላሰጣቸው። ምክንያቱም በኮንሰርቫቲቮቹ በወቅቱ ውጭም የነሳቸው ገፉበት። መጨረሻውን ደግሞ መጽሐፉንም ጻፉ። ላጉዛት ፍየር ፍርሃት አለባ ፍቅር የሚል ላጉዛት ፍየር ይሄ ትልቅ ነገር ነው እና ያንን አደረጉ። በእውነት እንዴት አድርጎ ሰው በግልጽ መወያየት ከትዳር አጋሩም ይሁን ከጓደኛውም ሰው ስለ ወሲባዊ ግንኙነት መነጋገር ይሄንን ነው ከማሰብ ነው አይን ያህል ልብ ይፈርዳል። ግን እኛ እናውቀው ግን አንድ ነገር አለ። ወሲባዊ ተራክቦ ረከበ ከሚለው ደግሞ ሰው ያው ረከበ ከሚለው ያን ግንኙነት ለማለት ምክንያቱም ግዕዙን ላለማጥፋት ምክንያቱም በእውነቱ ምንድን ነው የግዕዝን ባለውለታነት ምንጊዜም ብሆን ልንረሳው አይገባም። ግዕዝ ራሱን የቻለ ለኢትዮጵያ ታላቅ ውለታ ነዋል። ሱቅን ከአረብ ብናመጣ ሱቅ እኮ ከአረብ ነው የመጣው እንጂ ኢትዮጵያዊ ባህል አልነበረም። ሱቅ ከአረብ መጣ። ግን ማናቸውም ትምህርት ራሱ ከምንድን ነው? ከግዕዝ ነው የመጣው። ስለዚህ እነኚህ ሁሉ እርባታቸውን ብንወስድ ከግዕዝ ነው።
አመሰግናለሁ። አሸናፊ ዘደቡብ አዲስ አበባ፣ እውነተኛው ስምህ እንግዲህ የጻፍካቸው መጽሐፍት በተመረቁበት ጊዜ የሚታወቁ መሆኑን ገልጸህልናልና ያን ጊዜ ደግሞ ያንን ይዘን ሌሎችንም ጥያቄዎች እያነሳን ለመጨዋወት ቃል ተገባብተን በዚሁ እንለያይ። አድማጮቼ፣ የዛሬው ፕሮግራሜ በዚሁ አበቃ። የዛሬ 15 ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይብዛ።
አድማጮች፣ ከሶስቱ የቀድሞ የአሜሪካ ድምፅ ባልደረቦቻችን ጋር የጀመርነውን ወግ
ጀምረንም በተከታታይ ፕሮግራሞቻችን ያቀረብነውንና ወደ ተቀሩትም ለመውሰድ የያዝነውን የቤተሰብ ወግ ቃል በገባነው መሰረት በሚቀጥለው ፕሮግራማችን ይዘን እንመለሳለን። የምሽቱ ግን እዚህ ላይ መገባደዱ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣ በደህና ደሩ።